ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርር ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬን ቀኑን ሙሉ እየጠበቀን በነበርንበት ምስፍራ ሁሉ ያልጣለን ከጠላት መንጋጋ ከጡጫውም እነሆ ከክፉ ሐሳቡ ሁሉ የታደገንና የነጠቀን ፈጥኖም ያወጣን ሰባሪው ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ሁላችሁንም በእያላችሁበት እኛንም ደግሞ በዚህ ሰብስቦን አንድ ላይ ሆነን እግዚአብሔር አምላካችንን እንድናመሰግን ከቃሉም ማዳብረን እንድንካፈል ይህንን ቀን በእድሜያችን ላይ ጨምሯልና ታላቅ ስሙን ከፍ ከፍ እናደርጋለን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር የተመሰገነ ይሁን። ተከታታዩን የሁለተኛ ሳሙኤል መጽሐፍ ጥናታችንን ዛሬ ከምዕራፍ 5 ቁጥር 1 እስከ ምዕራፍ 6 ቁጥር 3 ድረስ ያለውን አንድ ላይ እንመለከታለን። በእውነት እግዚአብሔር አምላካችን በዚህ በሁለተኛ ሳሙኤል መጽሐፍ ውስጥ ድንቅ ነገሮችን እየገላለጠ ያስተማረን ነው። ዛሬም ደግሞ ከወትሮ በበለጠ ሁኔታ እግዚአብሔር አምላካችን በልባችን ጽላት ጽፎ የሚያስቀረው ነገር አለው። ለሕይወታችን ዘመን የሚረባን፣ ለቤተሰባችን፣ ለጎረቤቶቻችን፣ ለሌሎችም የሚተርፍን ሕይወት ዛሬ ደግሞ በጌታ መንፈስ ቅዱስ አማካይነት ያስተምረናልና ስሙን ከፍ ከፍ በዚህ ዝማሬ እያደረግን ወደዛው እንሸጋገራለን። እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም። በሕይወት ዘመናችን ሁሉ ብንወጣና ብንወርድ በእውነት ወገኖቼ፣ አዎ እንደ ጌታችን የሚጠጋጋን እንደ ጌታችን የሚሆንልን ማንንም አናገኝም። በዛሬ ዘመን እንደምናየው እንደምንሰማው ሁሉም በወረት ያልፋል። አዎ አለው ያለው ቆም ኩል ከጎንህ ነኝ ያለው ነገር ሁሉ ነገ ተሸራቶ ሲጠፋ ፊቱን ሲቀይርና ሲቀያየር አድራሻውንም ሲሰውር እንመለከታለን። እግዚአብሔር ግን በስፍራው ለዘላለም ጸንቶ ይኖራል። አድራሻው አይቀያየርም፣ ስልጣኑም አይቀያየርም። ክቡር ስሙ ለዘላለም የተመሰገነ ይሁን። እናመስግን። ጌታ እግዚአብሔር አምላካችን እናመሰግንሃለን፣ ስለዚህ ስላዘጋጀህልን የቃልህ ማዕድ በዚህች ምሽት በመካከላችን ተገልጠ እንድታስተምረን እንድትናገረን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም አሜን። አው ወገኖቼ ባለፈው ክፍለ ጊዜ የዳዊትን ባጠቃላይ በእስራኤል ላይ ስለመንገስ ከዚያም ውስጥ የሳኦል ልጅ የነበረው የኢያቡስቴን መገደል ስንመለከት ነበር። በመጨረሻም ላይ ሬሞንና ሬካብ የንጉስን ልጅ ስለገደሉ እንዲሞቱ እንደተወሰነባቸው ዳዊትም ለክፉ ስራቸው ዋጋ ይሆን ዘንድ ሞትን እንደፈረደባቸው በዚያን ወቅት በሰሜን ያሉት 11 ነገዶች ከዳዊት ተነጥሎ በአመጽ መኖር ሞኝነት እንደሆነ እንደገባቸው ስለዚህም ሰላምን ለመፍጠር ስለመሞከራቸውና እንዲሁም ደግሞ እርምጃን ስለመወሰዳቸው ተመልክተን ነበር። ዛሬ እንግዲህ ከምዕራፍ 5 እንጀምራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1ን ተመልከቱ። ዳዊት በመላው እስራኤል ላይ ስለመንገሱ የሚያወሳው ይሄ ክፍል ነው። እንዲህ ይላል፣ የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው እነሆኛ ያጥንትህ ፍላጭ የሥጋ ቁራጭ ነን ሲሉት እንመለከታለን። የእስራኤል ነገዶች ወኪሎቻቸውን ወደ ዳዊት ላኩ። ወደ እርሱ ዘንድ መጥተውም እኛ ያጥንትህ ፍላጭ የሥጋ ቁራጭ ነን አሉት። ይህም ደግሞ እውነት ነበረ። ይህ የእርስ በርስ ጦርነት በአንድ ነገድ መካከል በመካሄዱ እጅግ አስከፊና ሰልቺ ነበረ። የእስራኤል መንግሥት ከሰባት ዓመት የእርስ በርስ ጦርነት በኋላ ወደ ዳዊት ተመለሱ። ከዚህ በፊት ማይቶት ወደማያውቁት የሰላምና የእረፍት ዘመን ውስጥ ገቡ። ይህ የዳዊት የአገዛዝ ዘመን የክርስቶስን መንግሥት የሚያሳይ ጥላ ነበረ። ቁጥር 2 አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። እግዚአብሔርም አንተ ሕዝቤን እስራኤልን ትጠብቃለህ፣ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት ይላል። የእስራኤል ነገዶች እግዚአብሔር ዳዊትን በላያቸው ላይ ገዢ አድርጎ እንደ ሰየመው ሲቀበሉ እንመለከታለን። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ከቁጥር 3 እስከ 5 ያለውን ተመልከቱ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊትም መንገሥ በጀመረ ጊዜ የሰላሳ ዓመት ልጅ ነበረ። 40 ዓመትም ነገሰ። በኬብሮን በይሁዳ ላይ 7 ዓመት ከስድስት ወር ነገሰ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሰ ይላል። እስራኤል ወደ ታላቁ የብልጽግናና የመስፋፋት ዘመን ውስጥ ገባች። ዳዊት መንግሥት በጀመረ ጊዜ ዕድሜ ወገኖቼ ገና 30 ዓመት ነበረ። ወጣት ነበረ ማለት ነው። በሄብሮንም አንድ ነገድን ማለትም የይሁዳን ነገድ ለ7 ዓመት ከመንፈቅ ገዛ። በአጠቃላይ እስራኤልን ለ33 ዓመታት በኢየሩሳሌም ገዛ። በዚህም ግዛቱ ውስጥ በአጠቃላይ 12 ነገዶች ነበሩበት። ዳዊትም ለ40 ዓመት ከመንፈቅ በእስራኤል ላይ ነገሰ። ዳዊት ዋና ከተማውን ወደ ኢየሩሳሌም ስለማዛወሩ ደግሞ የምንመለከተው ከቁጥር 6 እና 7 ነው። ዳዊት በመጀመሪያ መንግሥቱን አንድ ካደረገ በኋላ ከተማውን ከሄብሮን ወደ ኢየሩሳሌም እንዳዘዋወረ እንመለከታለን። እስቲን ስፍራና አንብበው። ንጉሡና ሰዎቹም በአገር ውስጥ ከተቀመጡት ከያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብሎ አስበው ነበርና ዳዊትን እውሮችንና አንካሶችን ካላወጣህ በቀር ወደዚህ አትገባም አሉት። ነገር ግን ዳዊት አምባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ይለናል። እንደገና እነዚህ ሰዎች ዳዊትን ዝቅ አድርገው ሲመለከቱት እናያለን። ዳዊት ታላቅ ወታደራዊ መሪ፣ የፖለቲካ ሰውና ንጉስ ሲሆን ከዚህም ሁሉ በላይ ደግሞ የእግዚአብሔር ሰው ነበር። ጽዮን የዳዊት ከተማ ናት። ይህንን ቦታ የማየት ድሉ ቢኖራችሁ ወገኖቼ ከከተሞች ሁሉ ከፍ ያለ ቦታ ላይ ያለች ከተማ እንደሆነች ትመለከታላችሁ። በመሰረቱ በዳዊት ዘመን ኢየሩሳሌም የምትገኘው ከቄድሮን ሸለቆ በታች ነበር። የከበባት ግንብ በአካባቢው አክፎ ነበር የያዛት። ያውኗ ኢየሩሳሌም የምትገኘው ዳዊት ቤተ መንግስቱን ባነጸበት በጽዮን ተራራ አጠገብ ነው። ቤተ መቅደሱም የቆመው እዚው አካባቢ ነው። ዳዊት ይህንን ሁሉ ወዶ ነበር ያደረገው። ኢየሩሳሌምም የዳዊት ከተማ ነበረች። ዳዊት በብዙ መዝሙሮቹ ውስጥ ስለ ጽዮን ተራራና ስለ ኢየሩሳሌም ሳያነሳ ከቶ አያልፍም። የዳዊት ሐሳብና ምኞት በዚህች በርሱና በሰው በተሰራች አሮጌዋ ኢየሩሳሌም ለመኖር ነው። የኔ ምኞት ግን ከዚህች ከተማ እጅግ ብዙ ጊዜ በምትበልጠው በእጅ ወዳልተሰራችው በንጉሷ በሆነው በአዲሲቱ ኢየሩሳሌም መኖርን ነው። የእናንተም ምኞት ወገኖቼ ይህንኑ ይመስለኛል። እዚህ ላይ ልንገነዘበው የሚገባን ጉዳይ ቢኖር ዳዊት ጠንክሮ ጽዮንን መያዙን ነው። አስተዋላችሁ አይደል? ዳዊት ጠንክሮ ጽዮንን መያዙን ልብ ልንለው ይገባል። በተራራው ጫፍ ላይ ተቀመጠ እንጂ ለከተማ ብዙ ትኩረት አልሰጠም ነበረ። ከዚያ ተራራ ወደ ታች በመንቀሳቀስ ይህችን የኢየሩሳሌምን ከተማ ከኢያቡሳውያን እጅ ለመንጠቅ ችሏል። ኢያቡሳውያንም ብዙ ጦርነት ሳይካሄድ በቀላሉ እንደሚያዙ አውቀውት ነበረ። ከቁጥር 8 እስከ 9 ያለውን አንድ ላይ እንመልከት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃው መሄጃ ይውጣ፣ የዳዊትም ነፍስ የምትጠላቸውን ዕውሮችንና አንካሶችን ያውጣ አለ። ስለዚህም በምሳሌ ዕውርና አንካሳ ወደ ቤት አይግቡ ተባለ። ዳዊትም በአምባይቱ ውስጥ ተቀመጠ፣ የዳዊትም ከተማ ብሎ ጠራት። ዳዊትም ዙሪያውያን ከሚሎ ጀምሮ ወደ ውስጥ ቀጠራት ይላል። ዳዊት በመጀመሪያ የጽዮንን ተራራ በመያዝ መኖሪያውን በዚያ አደረገ። ቀጥሎም ከተማዋን ሙሉ በሙሉ ሲቆጣጠር እንመለከታለን። ከቁጥር 10 እስከ 12 ዳዊትም እየበረታ ሄደ፣ የሠራዊት አምላክ እግዚአብሔርም ከእርሱ ጋር ነበረ። የጢሮስም ንጉሥ ኪራም ወደ ዳዊት መልእክተኞችን የዝግባ እንጨትንም አናጢዎችንም ጠራቢዎችንም ላከ፣ ለዳዊትም ቤት ሠሩለት። ዳዊትም እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገ አወቀ ይለናል። ዳዊት እያደገና ታላቅ እየሆነ ሄደ፣ እግዚአብሔርም ከእርሱ ጋር ነበረ። የጢሮስ ንጉሥ የሆነው ኪራም ዳዊት አስተዋይና ኃያል ሰው እንደሆነ ስለ ተረዳ እግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስላወቀ ለቤቱ መሥሪያ ይሆን ዘንድ የዝግባ እንጨት አናጢዎችንና ጠራቢዎችን ላከለት። እነዚህም የተላኩት ባለሙያዎች ለዳዊት ቤትን ሰሩለት። ቁጥር 13 ዳዊትም ከኬብሮን ከመጣ በኋላ ሌሎቹን ቁባቶቹንና ሚስቶቹን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ተወለዱለት ይለናል። ወዳጆቼ እግዚአብሔር ዳዊት ያደረገውን ሁሉ ፈጽሞ አልተቀበለም። ይህም እውነት ተመዝግቦ ያለ ነው። እግዚአብሔር በአንድ ጊዜ ብዙ ሚስቶችን ማግባቱን አይቀበልም። ልብ በሉ እዚህ ላይ እግዚአብሔር በአንድ ጊዜ ዳዊት ብዙ ሚስቶችን ማግባቱን አይቀበልም፣ አይደግፍምም። የዳዊት ልጅ ሰለሞን በሚስቶቹ ምክንያት የእስራኤልን መንግሥት ሁሉ ለሁለት እንዳካፈለና በዚሁ ምክንያት ለባቢሎን ምርኮኝነት ሕዝቡን እንደዳረገ ሁላችን የምናውቀው ነው። ይህ ለምን ሆነ ብላችሁ ብትጠይቁ ዳዊትና ሰለሞን መሪዎች በመሆናቸውና የማይገባቸውን በመፈጸማቸው ነው መልሱ። ወገኖቼ ይህ ድርጊታቸው በእግዚአብሔር ዘንድ አልተወደደም። ስህተት ነበረበት። ስህተታቸው ማን ነው የነገራቸው ትሉ ይሆናል። እግዚአብሔር ነበር የነገራቸው። ተሳስታችኋል ያለው እግዚአብሔር ነው። ይህች ምድር የእግዚአብሔር ግዛት ናት። ስለሆነችም ደግሞ በዚህች ምድር ለሚኖሩ ሁሉ እንዴት መኖር እንዳለባቸው ሕግን አስቀምጧል። ይህ ሕግ ደግሞ መልካም ነው። እግዚአብሔር ሰውን ፈጥሮ ብቻ አልተወም፣ ነገር ግን ብልጽግናንና ደስታን በቤተሰቡ ውስጥ የሚያገኝበትን መንገድ በሕጉና በሥርዓቱ ውስጥ አስቀምጧል። ከቁጥር 14 እስከ 16 ያለውን ተመልከቱ። በኢየሩሳሌምም የተወለዱት ስማቸው ይሄ ነው፤ ሳሙስ፣ ሰባብ፣ ናታን፣ ሰለሞን፣ ኢያብሔር፣ ኤሉሱኤ፣ ናፌቅ፣ ያፊያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋለት ይላል። ከላይ ከተዘረዘሩት የዳዊት ልጆች ውስጥ ስለ መጀመሪያዎቹ ሁለቱ የማውቀው ነገር የለም። ነገር ግን ስለ ናታንና ሰለሞን የማውቀው ነገር አለኝ ወገኖቼ። በናታን የዘር ሐረግ ውስጥ የኢየሱስ እናት የሆነችው ማርያም ተገኘች። ከሰለሞን ደግሞ የማርያም እጮኛ የሆነው ዮሴፍ ተገኘ። ጌታችን ኢየሱስ ክርስቶስ የእነዚህን ሰዎች የዘር ሐረግ ተከትሎ ሕጋዊ የዳዊት ዙፋን ወራሽነትን ማዕረግ አገኘ። ከፍልስጤማውያን ጋር ስለ ተደረገው ጦርነት ደግሞ የሚያወሳን ቁጥር 17ና 18 ነው። እስቲ እናንብበው። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ ይለናል። ዳዊት ከሳኦል አምልጦ ወደ ፍልስጤማውያን አገር በሄደ ጊዜ የፍልስጤማውያኑ ንጉሥ የነበረው አንኩስ ዳዊትን እንደ ራሱ አድርጎ ቆጥሮት ነበረ። ዳዊት ወደ ምድሩ ተመልሶ መንገሱን በሰሙ ጊዜ ለጦርነት ሊፈልጉት ወደ እርሱ ዘንድ ተሰብስቦ ሲመጡ እንመለከታለን። እስቲያውን ደግሞ ከቁጥር 19 እስከ 21 ባሉት ስፍራ ይህንኑ ጉዳይ የሚያወሳንን ክፍል አንድ ላይ እናነባለን። ዳዊትም ወደ ፍልስጤማውያን ልውጣን? በእጄ ሳሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጄ አሳልፌ እሰጣቸዋለሁና ውጣ አለው። ዳዊትም ወደ አልፐራሴም መጣ። በዚያም መታቸውና ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊት ያፈረሳቸው አለ። ስለዚህም የዚያን ስፍራ ስም በአልፐራሴም ብሎ ጠራ። ጣዖቶቻቸውንም በዚያው ተዉ፣ ዳዊትና ሰዎቹም ወሰዷቸው ይላል። ውድ አድማጮቼ፣ አንዳንድ ጊዜ ከዚህ ሽንፈታቸው በኋላ ፍልስጤማውያን ተመልሰው መምጣታቸው አልቀረም። እግዚአብሔርም ደጋግሞ በዳዊት እጅ ላይ ይጥላቸው ነበር። ዳዊት በገዛበት ዘመን ሁሉ እነዚህ ጠላቶቹ ፈጽሞ ሰላም አልሰጡትም ነበር። እንግዲህ ወገኖቼ እዚህ የሁለተኛ ሳሙኤል ምዕራፍ 5 ትምህርትን እዚህ ላይ እንቋጭና በቀረው ጊዜ ደግሞ ጌታ መንፈስ ቅዱስ ከምዕራፍ 6 ምን እንደሚያስተምረን አብረን እንመለከታለን። በዚህ ምዕራፍ ውስጥ ወገኖቼ ዳዊት ታቦቱን ወደ ኢየሩሳሌም በቅንነት ተነሳስቶ በተሳሳተ መንገድ ለመመለስ መሞከሩን እንመለከታለን። ጻፍ ጻፍ አድርጉት ሎ ዳዊት ታቦቱን ወደ ኢየሩሳሌም በቅንነት ተነሳስቶ በተሳሳተ መንገድ ለመመለስ መሞከሩን እንመለከታለን ወይም አብረን አንድ ላይ እናያለን ማለት ነው። በዚህ ምዕራፍ ውስጥ ዳዊት በተሳሳተ መንገድ መልካምን ነገር አደረገ። እግዚአብሔር ታቦቱን እንዲያመጡ በግልጽ ባዘዘው መሰረት ዳዊት ታቦቱን በጋሪ ላይ ጭኖ ወደ ጽዮን ሊያመጣ ሞከረ። ታቦቱን በትክሻቸው እንዲሸከሙ የታዘዙት የቃት ልጆች የሆኑት የሌዊ ዘሮች ብቻ ናቸው። ይህንን ደግሞ ከኦሪት ዘኍልቍ ምዕራፍ 7 ቁጥር 9 ጊዜ ሲኖራችሁ መመልከት ትችላላችሁ። ዘኍልቍ ምዕራፍ 7 ቁጥር 9 ኦዛ ታቦቱን በእጁ መንካት እንደሌለበት ያወቀ ስለነካ ሞቷል። ታቦቱን በተመለከተ በእጃችሁ እንዳትነኩ የሚለው ትእዛዝ ከእግዚአብሔር ለሁሉ ሰው የተሰጠ ነው። ዳዊት ታቦቱን ወደሚገባው ትክክለኛ ስፍራ አመጣው። ታቦቱ በሚገባበት ወቅት ዳዊት ለእግዚአብሔር ክብር ሲል ባደረገው ደስታ ሜልኮል ወቀሰችው፣ ናቀችው። ወዳጆቼ በዳዊት ሕይወት ውስጥ ያለፉ ብዙ ታላላቅ ቀኖች እንዳሉ እናውቃለን። እናንተ የትኞቹን ቀኖች ታላቅ ናቸው እንደምትሉ እኔ አላውቅም። ለዳዊት ግን ታላቅ የሆኑ ቀኖች ወይም ቀናት በሕይወቱ ውስጥ አልፏል። ምናልባት እነዚህ ቀናት ዳዊት ከእረኝነት ስፍራው ተጠርቶ ንጉሥ ትሆናለህ ተብሎ የተቀባበት ቀን ሊሆን ይችላል። ጎልያድን በገደለበት ወቅት ከተደረገለት አክብሮትና ዝና በመነሳት እነዚህ ናቸው ታላቅ ቀናት ብለን እንናገር ይሆናል። የሳኦል ልጅ ከሆነችው ከሜልኮል ጋር የተጋባበት ጊዜ፣ ከሳኦል ጦር ያመለጠበት ወቅት፣ ሳኦል መሞቱን የሰማበት ቀን እና ሌሎችም ቀናት በሕይወቱ ውስጥ የደስታ ምንጭ ለዚህ ታላቅ ሰው ያመጡለት ሁኔታዎች ሊሆኑ ይችላሉ። ሆኖም ወዳጆቼ፣ እኔ እንደማምነው ሁለት አጋጣሚዎች ብቻ ይመስሉኛል ለዳዊት እውነተኛን ደስታ ያመጡለት። እነርሱም ምንድን ነው ብትሉኝ፣ የመጀመሪያው ዳዊት ታቦቱን ወደ ኢየሩሳሌም ያመጣበት ወቅት ሲሆን ይህም በምዕራፍ 6 ተገልጿል። ሁለተኛው ደግሞ ለዳዊት እውነተኛን ደስታ ያመጣለት ማለት ነው። ሁለተኛው ነጥብ ደግሞ ዳዊት የእግዚአብሔርን ቤት ለመስራት በልቡ ያሰበበት ቀን ነው። ይህም በምዕራፍ 7 ውስጥ ተዘግቦ ወይም ተመዝግቦ የሚገኝ ነው። እነዚህ ሁለት ቀናት እንግዲህ ወገኖቼ በዳዊት ሕይወት ውስጥ ታላቅ የሚባሉ ወቅቶች ናቸው። እንደምታስታውሱት በሳሙኤል ዘመን ፍልስጤማውያን ታቦቱን ማረኩት። ተአምረኛ ነው ይገድለናል ብለው ስለፈሩም በመንኮራኩር ላይ ጭነው ወደ እስራኤል ላኩት። በአማኒዳብ ቤት ውስጥም ለብዙ ዓመታት ተቀመጠ። ዳዊት ኢየሩሳሌምን በያዘ ጊዜ ታቦቱን ወደ ከተማው ለማምጣት ወሰነ። ምክንያቱም የታቦቱ መቀመጫ ኢየሩሳሌም ነው በሚለው አምኖ ስለነበረ ነው። እግዚአብሔርም የመረጠው ስፍራ ይህንኑ ነበረ። ዳዊት ለእግዚአብሔር ትልቅ ክብርና ፍቅር የነበረው ሰው ነው። እስቲ ምን ሲል እንደነበረ እንመልከት። መዝሙር 9 ቁጥር 1 አቤቱ በልቤ ሁሉ አመሰግንሃለሁ ታምራትህንም ሁሉ ነግራለሁ ይላል። ዳዊት ለእግዚአብሔር ያለውን ክብር ከውስጠኛ እርሱነቱ፣ ከውስጥ ሕይወቱ፣ ከልቡ በመነጨ ሁኔታ አስደናቂ በሆነ መልኩ ይገልጻል። መዝሙር 108 ቁጥር 1 በመዝሙር 108 ቁጥር 1 ውስጥ ደግሞ ሲናገር ምን አለ? ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው፣ እቀኛለሁ በክብሬም ዘምራለሁ ሲል ይናገራል። እንደገና ደግሞ በመዝሙር 103 ቁጥር 1 ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ የተቀደሰ ስሙን ሲል ይናገራል። ይህ ሰው ለእግዚአብሔር ትልቅ ክብርና ፍቅር ነበረው። ለዚህም ነበር የእግዚአብሔርን ታቦት ወደ ኢየሩሳሌም ለማምጣት የተነሳው። ዳዊት ወገኖቼ እግዚአብሔርን ስለወደደና ከእርሱም ጋር መሆንን ስለመረጠ ታቦቱን ወደ ራሱ ማቅረብ ፈለገ። በእግዚአብሔርና በርሱ መካከል መካከለኛ ሆኖ የሚያገናኝ ማን ነበር? ታቦቱ ነበር። እስቲ ዳዊት ምን እንዳደረገ ከሁለተኛ ሳሙኤል ምዕራፍ 6 ከቁጥር 1 እስከ 3 ያለውን ተመልክተን የዛሬውን ትምህርታችንን እንግዲህ እንቋጫለን። እንዲህ ይላል፣ ዳዊትም ደግሞ ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ኦዛና አህዮ አዲሱን ሰረገላ ይነዱ ነበር ይላል። ዳዊት ስህተትን የሠራው እዚህ ላይ ነበር። እንግዲህ ወገኖቼ እግዚአብሔር ታቦቱም ሆነ የማደሪያው ድንኳን ከቦታ ቦታ እንዴት እንደሚንቀሳቀስ ትእዛዝንና ሥርዓትን ሰጥቶ ነበረ። ዳዊት ግን ይህንን ሕግ አልተከተለም። ስለዚህ ዳዊት ታቦቱን ለማምጣት ሲሄድ የተከተለው መንገድ ስህተት ነበረበት። ታቦቱ የተሠራው ሰው እንዲሸከመው ተደርጎ ነው። እግዚአብሔርም ያዘዘው የሌዊ ልጆች በትከሻቸው ላይ እንዲሸከሙት ነው። ዳዊት ግን ይህንን ትእዛዝ አልተከተለም። ይልቁንም ይህንን በማድረጉ ሲሳሳት እንመለከታለን። ወዳጆች እግዚአብሔር ከሰጠን እግዚአብሔር ካስተማረንና ካዘዘንም ከመንገዱ ከቅንነት መንገዱ ፈቀቅ እንዳንል እኛም ዛሬ መጠንቀቅ መቻል አለብን። ይህንን ጀምረን እስክንጨርስ ድረስ ለመራለት አላቁ እግዚአብሔር ምስጋናን እየሰዋን እንግዲህ እንከተለው ክፍለ ጊዜ እስክንገናኝ ድረስ ሰላሙን ያብዛልን ለእያንዳንዳችን ደግሞ ጥበቃውንም ያብዛልን እያልን የምንሰናበታችሁ ዛሬ እንደወትሮ ሁሉ በቴክኒኩ ያገለገለን ለማዮ ዳዊት፣ እኔም በትምህርቱ ከናንተ ጋር የነበርኩት በበከበደ ወርቄ ነኝ። ሰላም።
አንም ሊደርስልኝ በማይችለው ሰዓት እጁ ባለው በረሃ መታይኔ ረዳታ አገሬን ወሰደው ችግሬን ተካፍሎ አጽናናኝ ጌታዬ አለሁልህ በሉ ምክንያት አለኝ እኔ ጌታዬን ለማክበር ስንቱን አለፍኩኝ እረ ስንቱን ነገር እድሜ ጨምሮልኝ አዲስ ቀንን አየሁ ሲመሽም ሲነጋ ምስጋና እላለሁ። እድሜ ቀጥሮልኝ አዲስ ቀንን አየሁ ሲመሽም ሲነጋ ምስጋና እላለሁ። ጌታ የረዳው ሰው እንዴት ዝም ይላል? ጌታ ያቆመው ሰው እንዴት ዝም ይላል? ማዳኑን አይቶ እንዳላየ እንዴት ይሆናል? እንዴት ይሆናል? እኔስ ጌታ ስለረዳኝ አልችልም ዝምታ፣ እዘምራለሁ በደስታ ማዳኑ በዛ በሕይወቴ ክብር ይሁን መድኃኒቴ፣ ምሕረቱም በዛ በሕይወቴ ክብር ይሁን መድኃኒቴ፣ ውለታው በዛ በሕይወቴ ክብር ይሁን መድኃኒቴ።